ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን ሁለተኛውን ክፍል ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በስዊድናዊው ዶክተር ሃራልድ ናይስትሮም ተደርሶ በዶክተር ገበየው ተፈሪና በደሳለኝ ዓለሙ የተተረጎመውን የተደበቀው ማስታወሻ ከ1928 እስከ 1929 ዓመተ ምህረት ፋሽስት ኢጣሊያ ወረራ ወቅት ደራሲው በጦር ሜዳ ያጋጠማቸውን የሚገልጹበትን መጽሐፍ ትረካ የመጀመሪያውን ክፍል እናሰማለን። በዚህም የተቀላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜና።
የወያኔ ፓርላማ አፋኝ የሆነው ያስቸኳይ ጊዜ አዋጅ ለአራት ወራት እንዲራዘም የተጠየቀውን ሐሳብ ያጸደቀው መሆኑ ታወቀ። በወያኔ አባላት ብቻ የተሞላው የመንጋ ስብስብ ያላንዳች ተቃውሞ ያጸደቀው የጊዜ መራዘም ያስፈለገበት ዋና ምክንያት ክልሎች በሚዋሰኑባቸው አካባቢዎች ጸረ ሰላም ኃይሎች እየተንቀሳቀሱ መሆናቸው፣ የእንቅስቃሴው ቀንደኛ መሪዎች አሁንም አለመያዛቸውና በራሪ ቅስቀሳ ወረቀቶች መበተናቸው ነው ተብሏል። ወያኔ ያስቸኳይ ጊዜ አዋጁ እንዳልሰራለትና ለማራዘም እንዳቀደ ቀደም ብለን መዘገባችን የሚታወቅ ሲሆን አሁንም አገዛዙ በወታደራዊ አስተዳደር በሕዝብ ውስጥ ፍርሃትን ለማንገስና ህብረተሰቡን ሙሉ በሙሉ ለመቆጣጠር እያደረገ ያለው እንቅስቃሴ ፍጹም የማይሰራ መሆኑን ያሳያል የሚሉ ክፍሎች ግፍና በደሉ ካፍ እስከ ገደፉ የሞላበት ሕዝብ አመፁን ከማካሄድ ምንም ነገር ሊመልሰው እንደማይችል ያገዛዙ ባለስልጣኖች ሳይረፍድባቸው ቢያውቁት ይሻላል ይላሉ። ግንባታ ለማካሄድ መሬት እየጠየቁ ከንግዱ ማህበረሰብ የተውጣጡ ከአስር ዓመታት በላይ መልስ ሳያገኙ መሰንበታቸው እያነጋገረ መሆኑ ታወቀ። እነዚህ በአክሲዮን የተደራጅተው የንግድ ሥራ የሚሆን ሕንፃዎችን ለመገንባት የፕሮጀክት ንድፍ እንዲያቀርቡ በተሰጣቸው መመሪያ መሠረት አክሲዮኖችን መስርተው ለአዲስ አበባ መዘጋጃ ቤት ጥያቄዎቻቸውን ቢያቀርቡም እስካሁን መልስ አላገኙም። ከ110 በላይ የሆኑ ማህበራት ሰሚ ማጣታቸውን ከመሪዎቻቸው ማወቅ የተቻለ ሲሆን የወያኔ የመሬት ዕደላ ፖሊሲ በዘር ላይ ተመሰረተ በመሆኑ በአክሲዮኖች ውስጥ የወያኔ አባላትና ደጋፊዎች ቁጥር ከ70% በላይ መሆን እንዳለበት በውስጥ መመሪያ የተቀመጠ መሆኑን ለጉዳዩ ቅርበት ያላቸው ወገኖች ይናገራሉ። ሐሙስ መጋቢት 21 ቀን ይሰማል ተብሎ ሲጠበቅ የነበረው የነ አቶ በቀለ ገርባ የፍርድ ውሳኔ ጉዳይ እንደተለመደው የወያኔ ፍርድ ቤት ያለውን ምክንያት ሰጥቶ ለሚያዝያ 2 ቀን አስተላልፎታል። የደቡብ አፍሪካው ጸረ አፓርታይድ ታጋይ የሚስተር አህመድ ካትራዳ የቀብር ስነ ስርዓት ረቡዕ መጋቢት 20 ቀን 2009 ዓ.ም በታላቅ ስነ ስርዓት ተፈጽሟል። በቀብሩ ላይ የደቡብ አፍሪካ ግንባር ቀደም ፓርቲ የአፍሪካ ብሔራዊ ኮንግረስ ነባር አባላት የተገኙ ሲሆን በሚስተር ካትራዳ ቤተሰቦች ጥያቄ መሰረት የአገሪቱ ፕሬዝዳንት ጃኮብ ዙማ ሳይገኙ ቀርተዋል። ሚስተር ካትራዳ ባለፈው ዓመት ሚስተር ዙማ በተለያዩ ሙስና ውስጥ መዘፈቃቸው በተጋለጠበት ወቅት ከስልጣን ወርደው ለሌላ እንዲያስረክቡ ጥሪና ቅስቀሳ ማድረጋቸው ይታወሳል። ፕሬዝዳንት ዙማ በቀብሩ ላይ ባይገኙም ከፕሬዝዳንቱ ጽህፈት ቤት የወጣው መግለጫ ደቡብ አፍሪካ በጣም የተከበሩ የነጻነት ታጋይ አታለች ብለዋል። በተያያዘ ዜና የደቡብ አፍሪካ ፕሬዝዳንት ጃኮብ ዙማ የገንዘብ ሚኒስተራቸውን ሊያባርሩ እቅድ ያላቸው መሆኑን የዜና ምንጮች አጋልጠዋል። የጸረ አፓርታይድ ታጋይ የነበሩትና በአሁኑ ወቅት የገንዘብ ሚኒስተር ሆኖ የሚያገለግሉ ፕራቭኒ ጎርዳን ሙስናን በማጋለጥ ከፕሬዝዳንቱ ጋር መቃቀራቸው የሚታወቅ ሲሆን ባለፈው ሳምንት በውጭ የሚያደርጉትን ጉብኝት አቋርጠው በአስቸኳይ እንዲመለሱ ፕሬዝዳንቱ ያስተላለፉትን ትዕዛዝ ሳይቀበሉ ቀርተዋል። የገንዘብ ሚኒስተሩ በርከት ባሉት የአፍሪካ ብሔራዊ ኮንግረስ አባላት ስለሚደገፉ የሚባረሩ ከሆነ ፓርቲ ውስጥ ከፍተኛ ክፍፍል ይፈጠራል ተብሎ ተሰግቷል። የሎርድ ሬዚስታንስ አርሚ በሚል ስም የሚታወቀው የኡጋንዳ የአሸባሪ ቡድን የመገናኛ ኃላፊ የሆነ ግለሰብ እጁን የሰጠ መሆኑን የኡጋንዳ ወታደራዊ ኃይል ቃል አቀባይ አስታውቋል። ግለሰቡ እጁን የሰጠው በማዕከላዊ አፍሪካ ሪፐብሊክ ወሰን ላይ ሲሆን የግለሰቡ እጁን መስጠት ቡድኑ በጣም መዳከሙን ያሳያል በማለት ባለሥልጣኖች ይገልጻሉ። ቡድኑን ለማዳከም በኩል የኡጋንዳንና ሌሎች አፍሪካ ህብረት የሰላም አስከባሪ ኃይልን በምክርና በስልጠና ሲረዳ የነበረው የአሜሪካ ልዩ ወታደራዊ ኃይል እንዲነሳ መወሰኑ ይታወቃል። አሜሪካ ቡድኑ በመዳከሙ ምክንያት ኃይሏን ወደ ሌላ ተግባር ለማዞር ያቀደች መሆኑን ስትገልጽ፣ ኡጋንዳ ደግሞ የቡድኑ መዳከም ገና ስላልተከሰተ የአሜሪካው ኃይል እንዲቆይ ተማጽኗል። 1972 ዓመተ ምህረት ጀምሮ በኡጋንዳ ሰሜናዊ ክፍል፣ በማዕከላዊ አፍሪካ ሪፐብሊክና በደቡብ ሱዳን በመንቀሳቀስ በርካታ ጉዳትን ሲያደርስ የነበረው ሎርድ ሬዚስታንስ አርሚ የተባለው ቡድን በተደረገበት ተከታታይ ጥቃት ቁጥሩ አሁን በመቶ የሚገመት ቢሆንም ዋናው መሪ ጆሴፍ ኮኒ ገና ያልተያዘ መሆኑም ይታወቃል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
የተደበቀው ማስታወሻ የ1928 1929 ዓመተ ምህረት የኢትዮጵያና ኢጣሊያ ጦርነት መዘክር በዶክተር ሃራልድ ናይስተሮም ተጻፈ። ትርጉም በዶክተር ገበየው ተፈሪና በአቶ ደሳለኝ አለሙ። ሁለተኛ እትም ጥቅምት 2007 ዓመተ ምህረት የተርጓሚዎቹ ማስታወሻ ማንያውራ የነበረ ማንያርዳ የቀበረ እንደሚባለው እንደዚህ ጥርት ያለ በቀናትና በሰዓታት የተደገፈ በቦታው በነበረ ሰው የተጻፈ ማስታወሻ ማግኘት ቀላል አይደለም። በመጀመሪያ እንዲህ አይነቱ ጽሑፍ ለአንባቢ እስካሁን ሊደርስ ያልቻለበትን ምክንያት ወይም ለምን አሁን የሚለውን ጥያቄ መመለስ ተገቢ ነው። የማስታወሻው ባለቤት ዶክተር ሃራልድ ናይስተሮም በሕይወት እያሉ ጽሑፉ በእንግሊዝኛም ሆነ በአማርኛ እንዳይተረጎም ከልክለው ከሞቱ በኋላ ግን ጽሑፉ ለአንባቢያን እንዲደርስ ስለፈቀዱ ነው። ጸሐፊው ይህን የመሰለ ዘገባ ለአንባቢያን እንዳይደርስ ያደረጉበት ሁኔታ ለእኛ ግልጽ ባይሆንም በቂ ምክንያት ነበራቸው። ስለዚህ ጸሐፊው ከሰጡት ርዕስ መውጣት ባንፈልግም ለጽሑፉ ተስማሚ ገላጭ ቃል የተደበቀው ማስታወሻ የሚል ተደራቢ ርዕስ ሰጥተነዋል። ዶክተሩ በሞት ሲለዩ ጓደኛቸው ዶክተር ኮልማን ጽሑፉን ወደ እንግሊዝኛ ተርጉመው ያጠናቀቁት እንደ አውሮፓ አቆጣጠር በ2012 ነበር። እንግዲህ ጸሐፊው ለምን ፍራቻ እንዳደረባቸው ከጽሑፉ መረዳት ተገቢ ነው። ዶክተር ናይስትሮም የአማርኛን ቋንቋ በደንብ ይናገሩና ይጽፉ ስለነበር በጊዜው የተደረገውና የተነገረውን ነገር ዓለምንም አስተርጓሚ እንዳለ ማስቀመጣቸው ሌላው የጽሑፉ ጠቀሜታ ነው። በጣሊያንና በኢትዮጵያ መካከል ስለተደረገው ጦርነት ብንሰማም ምን አይነት ባህሪ እንደነበረው ከዚያም ከውጊያ አልፎ ጭፍጨፋ ላይ ያተኮረና ያጋደለ ጦርነት መሆኑን ምን ያህል ሰው በውል ያውቅ ይሆን? እኚህ ሰው ወደ ጦር ሜዳ ግንባር ተጉዘው በቦታውም ሆነው የጻፉት ስዕላዊ አገላለጽ ትልቅ የታሪክ ቅርስ ነው። አንባቢዎች ወደፊት እንደሚረዱት ጸሐፊው ሚዛናዊ የሆነ አቀራረብ ነው ያላቸው። ደግሞም በጊዜው ያዩትና የሰሙትን ነው የጻፉት። ፈሪውን ከጀግናው ጋራ፣ ተንኮለኛውን ንጹህ ልቦና ካለው ሰው ጋራ ኩል ነው ያቀርቡልን። ሌላው የዚህ ማስታወሻ አብይ ነገር አያሌው ሞኙ ሰው አማኙ እየተባለ እስካሁን ድረስ የሚዘፈንላቸው ደጃዝማች አያሌው ብሩን ከጎናቸው አብረው ውለው አድረው ያሰፈሩት ማስታወሻ ለአያሌው ሞኙ መዘፈን ምክንያት ከደጃዝማቹ ከራሳቸው አንደበት የሰሙትን መረጃ ይጨምራል። እንግዲህ ጸሐፊው የሰዎችን ስሞች እየጠቀሱ በዚያን ጊዜ የተደረገውንና የተባለውን ያዩትንም በመዘገባቸው ደጉንም ክፉንም ለይተው በመጻፋቸው ለብዙ ስማቸው ለተጠቀሱ የዚያን ጊዜ ከፍተኛ የኢትዮጵያ ባለስልጣኖች ቤተሰቦችን ቅር ሊያሰኝ የሚችል ነገር ሊኖር እንደሚችል ይገባናል። ሆኖም መተርጎም እንጂ ማብራራት ወይም ሌላ ጭማሪ ስላልተደረገበት የሆነውን መቀበል የግድ ነው። በተጨማሪም ታሪክ ወይም ያለፈ ማስታወሻ ሰዎች እንዳያዝኑ ወይም እንዳይቀየሙ ተብሎ የሚዛመም ከሆነ ከእውነት ይርቃል። ልጅን ሲወዱ ከነንትኑ እንደሚባለው ታሪክን ሲቀበሉ ደግሞ ከነውነታው መሆን አለበት። ማስታወሻነቱ ደግሞ በዚያን ጊዜ ለነበረው ብቻ ሳይሆን በዚያን ጊዜ ለተሰራው ድርጊት በኋላም ለወደ ኋላ ለታየው ሁኔታ መንስኤ ጥቆማ ያበረክታል። ያንዳንዱ አንቀጽ በጽሞና ሊነበብ የሚገባው ማስታወሻ ነው። አቀራረቡ ስዕላዊ መግለጫ ስለሚሰጥ አንባቢያንን እንደሚመስጥ እርግጠኛ ነን። ትርጉም ስለሆነ እንደ ተጻፈውና የማስታወሻው ባለቤት ሊገልጡት እንደፈለጉት አድርገን አቀረበናል። በጽሑፉ ውስጥ ግን አንዳንድ የቃል አጠቃቀሞችን የግድ መቀየር ተገደናል። ለምሳሌ ባሪያ ወይም ባሪያዎች የሚለውን ቃል በአገልጋዮች መተካታችንን ለአንባቢያን ማስታወስ እንወዳለን። ፈሪዎችንና ተንኮለኞችን እንደዘገቡት ሁሉ ለማስታወሻቸው ያሰፈሯቸው የኢትዮጵያውያን ተዋጊዎች ስዕላዊ አገላለጽ ለምናውቀውና ለሚነገርለት የኢትዮጵያውያን ጀግንነት በቂ መረጃ ነው። ጀግንነቱ ደግሞ ከተራው ሰው እስከ ባላባቱና ካህናቱም ጨምሮ ነው። የተዋጋው የኢትዮጵያ ወገን ከየቦታው ክተት ብሎ የወጣ ነው። ጎጆቻቸውን ዘግተው ሴቶችና ልጆች ባህሎቻቸውንና አባቶቻቸውን ቢቆስሉ ሊያስታምሙ ቢሞቱ ደግሞ ሊቀብሩ ተከትለው ወጥተዋል። በማስታወሻው የከምባታ ተወላጆች የሰሩትን የጀግንነት ሥራ ማንበብ የሚያኮራ ሆኖ አግኝተነዋል። የማስታወሻ ለታሪክ ባለሙያተኞች መነጋገሪያ ርዕሶችም ይዟል ብለን እናምናለን። ከራሳቸው ከደጃዝማች አያሌው ብሩ ጀምሮ እስከ ንጉሱና በሳቸው ስር ለነበሩ ከፍተኛ ባለስልጣኖች ሚና አንድ ነገር ሲሆን፣ በየክልሉ ገበሬውና ሌላው ተራ ሰው ያደረጋቸው ነገሮች ደግሞ ሌላ ጉዳይ ነው። ከጀግንነቱ ጋር ክህደቱ ድንቁርናውም ሆነ የዋህነቱ አብሮ ተገልጿል። ሌላው አንባቢን የምናሳስበው ነገር ቢኖር ባለፈ ታሪክ ዳኝነት መስጠት ተገቢ ባይሆንም አስተያየትና ትችት ግን የማይቀር ነገር ነው። ስለዚህ አንብበው እስኪጨርሱ ድረስ በተለይ አንድን ወገን ከሌላው ለይቶ ለመተቸት እንዳይቻኮሉ ነው። ደጉና ክፉ በየቦታው ነው የታየው። አስጀምሮ ላስጨረሰን አምላክ ምስጋና ይግባው። ገበየው ተፈሪ ደሳለኝ ዓለሙ። ምዕራፍ አንድ የታላቅ ሰው ህመም። ጥቅምት 9 ቀን 1928 ዓመተ ምህረት ጥሩ የእሁድ ከሰዓት ቀን ነበር። በኢትዮጵያና በኢጣሊያ መካከል የሚደረገው ጦርነት ሁኔታ እየገፋ ነው። ቢሆንም ለኛ ብዙም ስሜት ሳይሰጠን አዲስ አበባ በዶክተር ሃነር የሚያምር ቅጥር ግቢ በስነ ስርዓት በተዘጋጀ የቡና ጠረጴዛ ዙሪያ ከበን ቁጭ ብለናል። መንግስተ ሰማያት ከመሰለው ሰማያዊ ሰማይ የአፍሪካ ፀሐይ ታንጸባርቃለች። ግቢው የተለያየ ቀለም ባላቸው አበባዎች ተውቧል። የተቀመጥንበት ወንበር ምቾትን ጨምሮ የቀረበው ቡናና ኬክ ታም ነበረው። ንግግራችን እንደ ተለመደው ስለ ጦርነቱና ስለሚያስከትለው አስከፊ ውጤት፣ ስለሚፈጠረው ሽብር ነበር። ሁላችንም የሊግ ኦፍ ኔሽንስ በአስቸኳይ መፍትሄ እንደሚያገኝለት ተማምነናል። ቢያንስ ተስፋም አድርገን ነበር። የዋህ ቅን ሐሳቢ ስለሆነ እንጂ ስለሚመጣው ትልቅ ነውጥ፣ ስለሚያልፈው ህይወትና ስለሚጠፋው ንብረት፣ እኛን ራሳችንን ጨምሮ ስለሚደርስብን መከራ ትንሽም ቢሆን ሐሳቡ አልነበረንም። ሰው ያስባል፣ እግዚአብሔር ይፈጽማል። ድንገት ከበር በኩል ትልቅ ባለስልጣን ሰው ወደ ግቢው ሲገቡ አየን። የኢትዮጵያው የውጭ ጉዳይ ሚኒስትር ብላቴን ጌታህሩይ ናቸው። ፊታቸው የህፃን ልጅ አይነት ክብነት ያለው ሲሆን ጸጉራቸው ነጭና ሉጫ ነው። ከእግራቸው በኩል ወደ ደጋንነቱ ያደላል። ወዲያው እንዳየኋቸው እኔን ፈልገው እንደመጡ ገመትኩ። ትክክል ነበርኩ። ትንሽ አረፍ ብለው ቡና ከጠጡ በኋላ ስለመጡበት ጉዳይ መግለጽ ጀመሩ። መልእክታቸው ከንጉሱ የመጣ ነው። የተጠየቅኩትም በሚቀጥለው ቀን ወደ ሰሜን ግዛት ዋና ከተማ ወደ ዳባት በአውሮፕላን መሄድ የምችል እንደሆነ ነው። ስመጥሩ ደጃዝማች አያሌው ብሩ ታመዋልና የሕክምና እርዳታ ያስፈልጋቸዋል። ቶሎ የሕክምና እርዳታ ተደርጎላቸው በሰሜን ግንባር ወደ ጦርነት እንዲሄዱ ይፈልጋሉ። የኢትዮጵያው ንጉሥ ጃንሆይ አጼ ኃይለ ሥላሴ መልስ ስለሚጠብቁ ቶሎ መልስ መስጠት ነበረብኝ። ወዲያውኑ አወጣሁ አወረድኩ። ጥያቄው ከጃንሆይ ስለመጣም መልስ በቶሎ መስጠት ነበረብኝ። ነገሩ ጥሩ አጋጣሚና የሚያጓጓ ሆኖ እንዳገኘሁት ማሰቤን መደበቅ አልችልም። የ600 ኪሎ ሜትር ርቀት ያለውን ቦታ በአውሮፕላን መብረር የመጀመሪያዬ ስለሆነ በተጨማሪም ከዚህ ቀደም ያላየሁትን ምዕራባዊ የሰሜኑን የኢትዮጵያ ክፍል ማየትም የማይገኝ ጥሩ አጋጣሚ ስለነበረ ነው። ተጨማሪ ገንዘብ የማግኘት ሁኔታም የሚጠላ አይደለም። በጎን በኩል ደግሞ የመረበሽ ስሜት ተሰማኝ። የሄድኩበትን ጉዳይ ከጨረስኩ በኋላ አስታውሰው ይመልሱኝ ይሆን ወይስ እዛው ጫካ ውስጥ ነውኝ ለረጅም ጊዜ ቆይሆን ብዬ አሰብኩ። እንደዚህ ለማሰብ ደግሞ በቂ የሆኑ ምክንያቶች ነበሩኝ። መጀመሪያ እንደዚህ አይነት አደጋ ላለበት ሥራ የገንዘቡን ጉዳይ ግልጽ አድርጎ መነጋገር ወይም መጨረስ አለብኝ ብዬ አሰብኩ። ለዚህም እጥፍ እንዲከፈለኝና የሕይወት መድህን ወይም ኢንሹራንስ እንዲኖረኝ መጠየቅ ተገቢ ነበር። ከልምድ በመነሳት ግን ከአበሾች ጋር ኮንትራት ሲዋዋሉ ለመከራከሪያ እንዲሆን ዋጋን ከፍ አድርጎ መጥራት የተለመደ በመሆኑ የሚከፈለኝን ሂሳብ በሶስት እጥፍ ከፍ ለማድረግ አሰብኩ። ብላቴን ጌታ ከተቀመጡበት ወንበር ትዕግሥት አጥሯቸው በመቁነጥነት ጃንሆይ ቁጭ ብለው መልሴን እንደሚጠብቁ አስታወሱኝ። ዶክተር ሃነርን ምክር ጠየቅኩት። የበረራ ልምድ ስላለው በአውሮፕላን መብረሩ የሚያስደስት አጋጣሚ መሆኑን እሱ ራሱ ይህን አጋጣሚ ቢያገኝ የሚቀበለው ሐሳብ ነው። ነገር ግን በአጠቃላይ ሌላም ሰው መረዳት እንደሚችለው በእንደዚህ አይነቱ የግል ውሳኔ ጉዳይ ምክር መስጠት አልፈለገም። ስለሆነም ለውጭ ጉዳይ ሚኒስትሩ ጉዞውን የሚከተሉት ነገሮች ከተሟሉ የምቀበለው ነገር መሆኑን በአግባቡ ገለጽኩላቸው። መሟላት ያሉባቸው ነገሮች፣ አንደኛ የምወስዳቸው የሚያስፈልጉኝ መድኃኒቶች እንዲዘጋጁ፣ ሁለተኛ ደጃዝማች አያሌው እንደተሻላቸው ወዲያውኑ የምመለስበት አውሮፕላን እንዲላክልኝ፣ ሶስተኛ ደግሞ ክፍያዬ በሶስት እጥፍ እንዲሆንና ለቤተሰቦቼም ማስተማመኛ ኢንሹራንስ እንዲሰጣቸው ነው። ተቆር ብሎ የነበረው የውጭ ጉዳይ ሚኒስትሩ ፊት ፈካ አለ። ጉዞውን ለማድረግ በመስማማቴ አመስግነውኝ ከመቀመጫቸው ተነስተው እንደቆሙ ካቀረብኩት ጥያቄዎች ቁጥር 1 እና 2 እንደሚሟሉ ቃል ገቡልኝ። ደጃዝማች አያሌውን ያመማቸውን ነገር ማወቅ ፈልጌ ብጠይቅም የውጭ ጉዳይ ሚኒስትሩ ምንም የሚያውቁት ነገር እንዳልሆነ ነው የተገነዘብኩት። ሚኒስትሩ ከታማሚው ጋር በስልክ የተገናኙ ቢሆንም መታመማቸውን ብቻ ማወቅ እንጂ ተጨማሪ ነገር የዶክተር ችግር እንጂ የእሳቸው አለመሆኑን ነው የተገለጸው። እንደ ሚኒስትሩ አገላለጽ ሐኪም ለበሽተኛው ሁኔታ አስቀድሞ ማወቅና የሚያስፈልገው መድኃኒት ማዘጋጀት እንደሚኖርበት አልታያቸው። ፋርማሲ ያለው ደግሞ ከዳባት 600 ኪሎ ሜትር ርቀት በአዲስ አበባ ብቻ ነው። ይህም በጊዜው በነበሩ የኢትዮጵያ ባለስልጣኖች በየጊዜው ከመታዩ አርቆ ከመሰብ ጉድለት ከመፈጠሩ ሁኔታዎች አንዱ ነው። ሶስተኛው ጉዳይ በሚመለከት ግን ሚኒስትሩ ራሳቸው ጃንሆይን አማክረው የሚደረግ መሆኑን ነገሩኝ። ለመከራከሪያ እንዲሆን ብዬ ሁሉንም ከፍ አድርጌ ስለጠየቅኩ የሚወሰነው የመጨረሻ ውሳኔ ለኔ የሚጠቅም ትክክለኛ ይሆናል። በነጋታው የአየር በረራ እንደማይኖርም በደንብ ተረድቻለሁ። ምናልባትም ከሳምንት ካለዛም ከወር በኋላ ሊሆን ይችላል። ገናውን ጊዜው ለወጥ ስላለ ከአንድ አራት ቀን በኋላ ሊሆን እንደሚችልም ገመትኩ። እንዳልኩትም ሊሆን ነው። ለጉዞው ራሴን ሳዘጋጅ በዚህ በሰሜን ክፍል ለትንሽ ቀናት እንደምቆይ አድርጌ ነው። ከመንግስት ጋር የተዋዋልኩበትን ይህን ሥራ እንዳከናውን የሚያስፈልጉኝን የሕክምና መሳሪያዎችና የመድኃኒቶች ዝርዝር ሰጠው። የደጃዝማች አያሌው ህመም እንደተሰማ በጊዜው በአዲስ አበባ በነበሩት 105 የውጭ ጋዜጠኞች ያለ የሌለ ወሬ ይዛመት ጀመር። እኔም ራሴ ስለ ህመማቸው የማቀው ጉዳይ የለም ብዬ መግለጫ ብሰጥም ደግሞ ደጋግሞ ቃለ መጠይቅ ከማድረግ አላዳነኝም። ጋዜጠኞቹ ለየጋዜጣቸው በተረጋጋ ሁኔታ ስለ ደጃዝማች አያሌው ቴሌግራም ያደርጋሉ። በቴሌግራማቸው ደጃዝማች አያሌው ከኢጣሊያ ጋር በተደረገ በመጀመሪያው ጦርነት በጣም ስለቆሰሉ ዶክተር ባውሮፕላን ሊላክላቸው ነው የሚል ነበር። እንደውነቱ ከሆነ ደጃዝማች አያሌው ከጦርነቱ ግንባር 200 ኪሎ ሜትር ርቀት ነው ያሉት። እንዲህ አይነቱ ያልተረጋገጠ ውሸት ወይም ወሬ ሲወራ ማንም ሰው ሊረዳው እንደሚችለው አበሾችን ማናደዱ አይቀርም። ሁለት ጊዜ በጦር ሚኒስቴር መስሪያ ቤት ተጠርቼ ምን ብዬ እንደተናገርኩ ተጠየቁ። በሁለቱም ጥያቄ ጊዜ አስቸጋሪ ይሁን እንጂ በኔ በኩል እንደዚህ አይነት ሐሜታ እንዳልተናገርኩ በመንገር አረጋግቻለሁ። ያም ሆኖ ሰላዮች እየተላኩ የማደርገውንና የምናገረውን ነገር ይከታተሉ ነበር። ከዚያም አልፎ የግል ሰራተኞቼ በሚስጥር ይጠየቁ ነበር። ስለው ጉዞ ሁኔታ የሚገልጽ ምንም አይነት ዜና ሳይኖር ቀናት አለፉ። እኔም እንግዲህ በተፈጠረው አለመግባባት ምክንያት ጉዞ ተሰርዟል ማለት ነው። እንደዚህ ከሆነ ደግሞ ጥሩ ሁኔታ ላይ አይደለሁም ብዬ ማሰብ ጀመርኩ። ለሰባት ዓመታት በታማኝነት ባገለገልኩት መንግስት አልታመንም ማለት ነው የሚለው ሐሳብ ሲሰማኝ ደግሞ ያስጨንቀኝ ጀመር። በዚህም ምክንያት ጥቅምት 12 ቀን ከሰዓት በኋላ በጓደኞቼ በተደረገልኝ ግብዣ ላይ ለመገኘት ወደ ኢምፔሪያል ሆቴል ሳመራ ደስተኛ አልነበርኩም። በመንገድ ላይ የቆንስላችን መኪና ድንገት ደረሰብኝ። ሹፌሩ በየቦታው እየተፈለግኩ እንደሆነና በአስቸኳይ ወደ ሆስፒታል ሄጄ የውጭ ጉዳይ ሚኒስትሩን ማግኘት እንዳለብኝ ነገረኝ። ከጥቂት ደቂቃዎች በኋላም ከውጭ ጉዳይ ሚኒስትሩ ከብላቴን ጌታሁሩ ፊት ቁጭ አልኩ። ሁሉም ነገር ስለተዘጋጀ በነጋታው መብረር እንዳለብኝ ተነገረኝ። መድኃኒቶች አውሮፕላን ውስጥ ተጭነዋል። የቀረ ነገር ቢኖር ውሉን መፈራረም ብቻ ነው። ወረቀት አውጥተው ንጉሡ እየጠበቁ ስለሆነ በአስቸኳይ እንድጨርስ ትዕዛዝ ሰጡኝ። የችኮላው ምክንያት ገብቶኛል። ነገር ግን የውሉን ጽሑፍ በጥርጣሬ ተመለከትኩ። ሁሉም ነገር እንደጠየቅኩት የተጻፈ ሲሆን ያው የገንዘብ ክፍያው ጉዳይ ግን እንደጠየቅኩት አይደለም። ለመከራከር እንዳይመችም የውጭ ጉዳይ ሚኒስትሩ ስም ያለበት ማህተም አርፎበታል። እኔም ራሴ ብሆን ተጨማሪ ውይይት ወይም ክርክር ለማድረግ አልተዘጋጀሁም። ወዲያውኑ ፊርማዬን ሰጥቼ ወደ ሆቴሉ አመራው። ሆቴሉም የክብር እንግዳ እንደመሆኔ የተዘጋጀው የመሰነባበቻ ግብዣ ላይ ተገኝቼ ተቀመጥኩ። የታወቀ የሲኒማ ካምፓኒ ዳይሬክተርና የኖርዌይ ተወላጅ የሆነችው ባለቤቱ እኔን ለማስደሰት ያዘጋጁት ያማረ ግብዣ ነበር። ስለተደሰትኩም የነበረኝ መጥፎ ስሜት ሁሉ ለቀቀኝ። ይህ የአዲስ አበባ የመጨረሻ ምሽት ቢሆንም ለወደፊት ለረጅም ጊዜ ለሚመጣውና ለሚሆነው ነገር ሁሉ በዚህ ደስ በሚል ሁኔታ ተጀመረ። ምዕራፍ ሁለት ወደ ሰሜን። ከጠዋቱ 10 ሰዓት ተኩል ሲሆን ተነሳው። ሻንጣዬን ከሞላው በኋላ በተጨማሪ ታጣፊ አልጋና የመኝታ ከረጢት ወይም ስሊፒንግ ባግ ያዝኩ። ይህንን ብቻ ነው ለመውሰድ የወሰንኩት። አንድ ሲኒ ቡና ከጠጣው በኋላ ለሰራተኞቼ የቤት ዕቃዎቼን፣ ፈረሶቼን፣ ሌሎችንም ነገር ጨምሮ እንዲጠብቁ ትዕዛዝ ሰጠው። በሐሳቤ ባጭር ጊዜ ውስጥ እንደምመለስ ነው። ነገር ግን ትንሽም ቢሆን ያላወቅኩት ነገር እነዚህን በቤቴ ውስጥ ለረጅም ጊዜ ተቀመጡና ብዙ የቤተሰብ ትዝታ የሚያስታውሱኝን ንብረቶቼን ተመልሼ እንደማላያቸው ነው። እንዲያውም ቶሎ እንደምመለስ እርግጠኛ ስለነበርኩ ንብረቴን በጥሩና በማያሰጋ ቦታ ለማስቀመጥ እንኳ ሙከራም አላደረኩም። ነገር ግን ንብረትን የማያሰጋ ቦታ ስለማስቀመጥ ቦታው የት ነው የሚገኘው? ከተማው ሲበዘበዝ በቦታው የነበሩ ሰዎች እንኳ አይናቸው እያየ ቤትና ንብረታቸው ወድሟል። ለማንኛውም ይህ የሌላ ጊዜ ታሪክ ነው። ሁሉም ከተዘጋጀ በኋላ መኪና እስኪመጣልኝ ድረስ 15 ደቂቃዎች ነበሩኝ። በዚህ ቆይታ አእምሮዬ ስለ ጉዞ በሐሳብ ይራወጥ ጀመር። የመጀመሪያ አውሮፕላን በረራዬ እንዴት ይሆን? ምን ያህል ጊዜ ሲወስድ ይሆን? ጠቅላላ ሁኔታውስ ምን ይሆን? ድንገት የአየር በረራውን ካልቻልኩት ብዬ ደርዘን የሚሆኑ የወረቀት ከረጢቶችም ይዣለሁ። አደጋ ይደርስብን ይሆን? ወይስ ደግሞ የጣሊያን አውሮፕላኖች አግኝተው ተኩሰው ቢጥሉንስ? እያልኩ መኪና መጥቶ አውሮፕላን ማረፊያው እስኪወስደኝ ድረስ በአእምሮዬ ምስል እየፈጠርኩ ስተራመስ ነበር። አውሮፕላን ማረፊያ እንደደረስንም የሚያንጸባርቅ አሉሚኒየም ሽፋን ያለው ጃንከር አውሮፕላን ሞተር ድምፁን እያሰማ መንደርደሪያው ላይ ቆሟል። ሌላም ተጨማሪ እድሜው የገፋ የፈረንሳይ ፖቴዝ አውሮፕላን ቆሟል። ለኔ መሆኑን ተረዳውና ወደ ጃንከሩ ፓይለት ዌበር ይባላል ሄጄ ሰላምታ ተለዋወጥ። እሱም አየሩ ጥሩ ነው፣ አውሮፕላኔም በጥሩ ሁኔታ ነው ያለው ብሎ ነገረኝ። አጅቦን የሚሄደው ፖቴዝ አውሮፕላን ጉዳይ ግን ሌላ ነው። መነሳት አልቻለም። 5 ሰዎች ተረባርበውበት ከግማሽ ሰዓት በኋላ ተነሳ። ሁለቱም አውሮፕላኖች ከሚጠበቀው በላይ ጭነት ጭነዋል። እኔ ያለሁበት አውሮፕላን እኔን፣ ፓይለቱንና መካኒኩን ጨምሮ 4 የሕክምና መሳሪያና መድኃኒቶች የያዙ ሳጥኖች፣ 4 አውቶማቲክ መሳሪያዎች እና 6000 ጥይቶች ይዟል። ሌላኛው አውሮፕላን ደግሞ ፓይለቱንና ድሬሰሩን አራት መትረየስ ከስድስት ሺህ ጥይቶች ጋር ሲይዝ በተጨማሪ የመቀስቀሻ ወረቀቶችም ጭኗል። የሚበተኑ መቀስቀሻ ወረቀቶች በአማርኛ ስለ ጦርነቱ፣ ስለ አየር ቦምብና ጋዝ፣ ስለ ታንክ ምንነትና ሌሎችንም ዘመናዊ የጦር መሳሪያዎች ሁኔታ የሚገልጽ ጽሑፍ ያለባቸው ናቸው። ሁላችንም ቦታ ቦታችንን ከያዝን በኋላ አውሮፕላኖቹ እንዲበሩ ምልክት ተሰጠ። በሜዳው ላይ የነበሩ ጓደኞች በመሰናበት እጃቸውን አወዛወዙ። ከነሱ መሃል ሆስፒታል አብረውኝ የሚሰሩ ሁለት ስዊድናውያን ነርሶች ነበሩበት። የኛ አውሮፕላን ከተነሳ በኋላ ቀርፋፋው ፖቴዝ እስኪነሳ ድረስ በሜዳው ዙሪያ እያዣበም ቆየን። ከትንሽ ጊዜ በኋላም ፖቴዙም ተነሳና ሁላችንም ወደ ሰሜን አቅጣጫ መብረር ጀመርን። አጃቢያችን ፖቴዝ አውሮፕላን ፈጣን መሆኑን በማሳየት የ3500 ሜትር ከፍታ እየወጣን እያለ መንገዱን ለማሳየትም ሆነ ከጣሊያን አውሮፕላኖች ለመከላከል ከኛ ቀደም ብሎ መብረር ጀመረ። የእንጦጦን ጋራ ወዲያውኑ ወደ ኋላችን ትተን የሱሉልታ ሰፊና ለም ቦታ ከስራችንና ከፊት ለፊት መታየት ጀመረ። ወርቃማ በመሰሉ የሰብል እርሻዎችና አረንጓዴ ሜዳዎች በጠዋቱ ፀሐይ ብርሃን ምክንያት ብርማ ቀለም የሚያሳዩ ወራጅ ውሃዎች በመሃላቸው ሲፈሱ ይታያሉ። ከሩቁ በምስራቅ በኩል የወታደር ካምፕ ይታያል። ይህም የንጉሠ ነገሥቱ የክብር ዘበኛ ጦር ነው። ለሰባት ዓመታት የዚህ ጦር ሐኪም ነበርኩ። ወታደሮቹ ከአንድ ቀን በፊት ከአዲስ አበባ ወጥተው ወደ ደሴ እያመሩ ነው። ወደ ዳባት እንድሄድ ባልታዘዝ ከዚህ ጦር ጋር ወደ ደሴ አብሬ እሄድ ነበር። ሆኖም ከጥቂት ሳምንታት በኋላ ያው ደሴ እንገናኛለን ብዬም አሰብኩ። የኔ ሐሳብ ነበር። ሙሎ የተባለውን ያንድ ጦረታ የወጣ የእንግሊዝ ጀነራል እርሻን ቁልቁል እየተመለከትኩ ያለው ድንገት መሬቱ ካይኔ መሰወር ጀመረ። ቀጥ ያለ ተራራ የነበረው እይታ ወደ ታች ጨለማው ለመሰለ ጎድጓዳ መስመጥ ጀመረ። ከዚያም ወንዝ ማየት ጀመርኩ። አሁን ያለንበት ቦታ ከሙገር ሸለቆና ከሙገር ወንዝ ወለል ወደ 800 ሜትር የሚሆን ከፍ ብለን ነው። ከዚህ ስፍራ ነው ለአዲስ አበባ ከተማ የሚያስፈልገው ሲሚንቶ የሚመጣው። በተቃራኒው በኩል ተራራው እንደ ግድግዳ ቀጥ ብሎ ካለንበት ከፍታ ጋር ተስተካክሎ ይታያል። ከፊት ለፊታችን ደግሞ ሌላ ሜዳማ ቦታ ተንጣሎ ይታያል። የራስ ካሳ ውርስ ሰላሪ ነው። ጥሩና ንቁ ፈረሶች በማርባት በኢትዮጵያ ስመጥር የሆነ ቦታ ነው። በቀኝ በኩል ሲመለከቱ ደግሞ የአጼ ምኒልክ አልጋ ወራሽ የነበሩት ልጅ ኢያሱ ይኖሩበት የነበረው የፍቼ ከተማ ይታያል። ልጅ ኢያሱ ለአስር ዓመት በዚህ ከተማ የተቀመጡ ሲሆን ለማምለጥ ሙከራ ሲያደርጉ ተይዘው ጥብቅ ቁጥጥር ባለበት እስር ቤት ወደ ሐረር ተወስደዋል። ከጠዋቱ ሁለት ሰዓት ሲሆን አባይ ወንዝ ደረሰ። ፓይለቱ እኔ እንዳይ የፈለገው አስደናቂ እይታ አዘጋጅቶልኛል። በአይን ሲያዩት ግርማ ሞገስ ያለው እይታም ነበር። ከጊዜ ብዛት የአባይ ወንዝ ወደ ታች በመሸርሸር 1500 ሜትር ጥልቀት ያለው ሸለቆ ፈጥሯል። ፀሐይ ወደ ላይ ገና ከፍ ስላላለች ታችኛው የሸለቆው ክፍል በደንብ ባይታይም ወንዙ ከስር የዓለት ንጣፍ ላይ ሲወርድ ይታያል። የሸለቆው ግርግዳ ወደ ሰላሌ በኩል በዛፍና በእጽዋት የታጀበ ሲሆን ወደ ጎጃም በኩል ግን ግራጫ መልክ ያለው ቋጠኝ ነው የሚታይበት። ከሸለቆው ወጥተን እየበረር ያለንበት የጎጃም ክፍል በአረም ጓዴ ሜዳዎች ጫካና ከተሞች የተሞላ ነው። ሰዎች ሰፍረውበታል። ለአይን የሚያስተንቀው ነገር ደግሞ የቤተ ክርስቲያኖቹ ብዛት ነው። በዚህ ስፍራ የሚኖሩ ሰዎች ጽኑ አጥባቂ ሃይማኖተኞች ናቸው ተብለው በኢትዮጵያ ይታወቃሉ። ወደ ግራ በኩል ደግሞ የጎጃም ትልቁ ተራራ ጮቄ ይታያል። አናቱ በ4150 ሜትር ከፍታ ላይ በደመና ተሸፍኗል። ከአባይ ማዶ ወደ ቀኝ በኩል ደግሞ የአማራ ሳይንት ተራራማው መሬትና የ4350 ሜትር ከፍታ ግርማ ሞገስ ያለው ለጋምቦ ተራራ ይታያል። ከግማሽ ሰዓት በረራ በኋላ ጥቁር አባይን እንደገና አቋረጥ። ወንዙ ከጣና ሐይቅ ተጠምዝዞ ሲወጣ በደንብ ማየት ይቻላል። አባይ ጎጃምን በሶስት ጎን አካሎ ነው የሚወርደው። ከዚያ ከጠምዙ ቦታ በመነሳት ወደ ዳባት ቀጥታ መስመር ያዝን። ሸለቆው እዚህ አካባቢ ጥልቅ ስላልሆነ ወንዙ በድንጋይ በተሰራ ድልድይ ስር ሲወርድ ተመለከት። ድልድዩ የተሰራው በ16ኛው ክፍለ ዘመን በአጼ ፋሲል ነው። የድልድዩ ሥራ ከሚከተለው ታሪክ ጋር የተያያዘ ነው። አጼ ፋሲል ባለጸጋና ገናና ንጉሥ ነበሩ። በሕይወታቸው ዘመን ብዙ የከፋ ነገር ያደረጉም ያሳለፉም ነበሩ ይባላል። ወደኋላ በርጅና ግን ጸጸት ስለገባቸው ንስሐ መግባት ፈለጉ። ማቅ ለብሰው አናታቸው ላይ አመድ ነስንሰው በባዶ እግራቸው ወደሚያውቁት ባህታዊ ሄደው ለነፍሳቸው ሰላም ለማግኘት ምን ቢያደርጉ እንደሚበጅ ጠየቁ። ባህታዊው ሲመክራቸው በዝናብ ወራት ወንዝ በማቋረጥ የሚሞተው የገበሬ ሕዝብ በሺ የሚቆጠር ስለሆነ ወንዞች ላይ ድልድይ ብትሰራ ይሻላል ብሎ መከራቸው። አጼ ፋሲልም በሐሳቡ በመስማማት ድልድይ እንዲሰራ ትዕዛዝ ሰጡ። በተጨማሪም ድልድዩን የሚያቋርጥ ሰው በሙሉ ለንጉሡ ለአጼ ፋሲል ጸሎት እንዲያደርግ ትዕዛዝ ሰጡ። ይህ ጸሎትም እስካሁን ድረስ የሚደረግ ነው። በድልድዩ የሚያልፈው መንገደኛ እግዚአብሔር የአጼ ፋሲልን ነፍስ ይማር በማለት ይጸልያል። አሁን ደግሞ የበጌምድርን ክፍል እያቋረጥን ነው። አገሩ በተራሮችና ፀሐያማ በሆኑ ረባዳ ስፍራዎች የተሞላ ነው። የበግ እርባታ በጣም የዳበረበት ሲሆን የኢትዮጵያ ምርጥ የአህያ ዝርያዎች የሚረቡበትን ቦታ ነው። ነዋሪዎችም በጣም ሃይማኖተኞች ናቸው። ታዋቂ የሆኑ ብዙ ገዳማት አሉት። በስራችን አምባ ማርያም የተባለውን ትልቅ ገዳም ተመለከት። ወዲያውኑ የደብረ ታቦርን ከተማ አቋርጠን እየበረርን አለፍ። ይህ የራስ ካሳ ግዛት ነው። በከተማው ትልቅ የመኖሪያ ግቢ አሰርተዋል። ትንሽ ፈንጠር ብሎ ደግሞ በከተማው በምስራቅ ጠርዝ በኩል የአድቬንቲስት ሚስዮን ማዕከል ከመኖሪያ ቤቶች፣ ትምህርት ቤትና ሆስፒታሉ ጋር ይታያል። ከጠዋቱ 3 ሰዓት ተኩል ሲሆን በርቀት ወደ ምዕራብ አቅጣጫ የጣና ሐይቅ ታየኝ። ይህንን ሐይቅ ለማየት የረጅም ጊዜ ምኞቴ ነበር። በርቀት ስለሆነ በደንብ በዝርዝር ማየት አይቻልም። ሐይቁ በሰሜንና በምስራቅ በኩል የማይሎች ስፋትና ርቀት ባላቸው በደንቢያና ፎገራ አረንጓዴ ሜዳዎች ተከቧል። ደንቢያና ፎገራ በቀንድ ከብት ግጦሽ የሚታወቁ ቦታዎች ናቸው። በትንሽ ርቀት ፍርስራሹ የቀረ ይፋግ የሚባል የጥንት ከተማ አየን። በጎንደር ዘመነ መንግስት ጊዜ ከ500 ዓመታት በፊት መሆኑ ነው ይፋግ ትልቅ የንግድ መናኸሪያ ከተማ እንደነበር ይታወቃል። ጉዟችንም በበለሳ በኩል አድርጎ እየቀጠለ ነው። ለእንግዳ የማይመች አደገኛ ቦታ ነው። በተራሮችና በገደሎች የተሞላ ስለሆነ በድንገት እንኳ አውሮፕላን ለማሳረፍ የሚሆን ቦታ አይደለም። በዚህ ስፍራ የሚኖሩ ሰዎች እንደ ተራራውና እንደ ገደሉ ሁሉ የማይመቹ እንደሆኑ ይነገራል። አገሩ ለርሻ ስለማይመች በማጭበርበርና በሽፍትነት የሚተዳደሩ ሰዎች ይበዙበታል። ሆኖም ከበለዛ የሚጎረጎረው ማር ግን ባለው ማዓዛ ታዋቂ ስለሆነ ተፈላጊነቱ ከፍ ያለ ነው። ልክ ከጧቱ 4 ሰዓት ሲሆን መድረሻችን ቦታ ዳባት ደረስ። የአውሮፕላን ማረፊያው እርጥበት ስለነበረው ፓይለቱ ዌበር ደፍሮ ከማሳረፉ በፊት 6 ጊዜ ሜዳውን መዞር ነበረበት። እንደምንም እየነጠረና እየተንገጫገጨ አውሮፕላኑ ከሜዳው መጨረሻ ከአንድ ትልቅ ዛፍ ፊት ለፊት ትንሽ ሜትሮች ርቀት ቆመ። ከአውሮፕላኑ ዘልዬ ወረድኩ። በመውረዴም ደስተኛ ነበርኩ። በእግር የሚረግጡት መሬት ማግኘቱ ራሱ ጥሩ ነገር ነው። ፒታውራሪ መርሶ ንጉሳዊ አቀባበል ነው ያደረጉልን። ፒታውራሪ የድጃዝማች አያሌው ልጅ ናቸው። አባትየው በማይኖርበት ጊዜ የጦር አዛዥ እሳቸው ናቸው። በድንኳን ውስጥ የምግብ ጠረጴዛ ተዘጋጅቶም ስለነበር ወዲያውኑ ለመመገብ ተቀመጥ። ፓይለቱ ቶሎውኑ ወደ አዲስ አበባ እንዲመለስ ትዕዛዝ ተሰጥቶት ነበር። ይህም የሆነው የጣሊያን የጦር አውሮፕላኖች እንዳያገኙት ነው። ከሁለት ሰዓታት በኋላም ከፓይለቱ ጋር ተሰነባበት። ብቻዬን መሆን እንግዳ ነገር ሆነብኝ። ከጥቁር ሰዎች መካከል በመሃል ጥቁር ኢትዮጵያ ብቸኛ ነጭ ሰው መሆኔ ነው። ምዕራፍ 3 ጉዞ ባጃቢ መቀጠል። ከአዲስ አበባ ከመነሳቴ በፊት ፒታውራሪ መርሶ በቴሌፎን ጥብቅ ትዕዛዝ ተሰጥቷቸዋል። ትዕዛዙም አጃቢ አዘጋጅተው እንዲጠብቁና እኔ እንደደረስኩ ወዲያውኑ ደጃዝማች አያሌው ወዳሉበት ካምፕ ወደ ጠገዴ እንዲሄድ ነው። ጠገዴ ከዳባት ወደ ሰሜን በኩል የሶስት ቀን መንገድ ይርቃል። መንገድ ለመጀመር ሁሉም ነገር ተዘጋጅቶ እንደሆነ ብዬ እኔው ራሴው ስጠይቅ ፒታውራሪ ሁሉም ነገር ለነገ ይዘጋጃል የሚል መልስ ሰጡኝ። ጠጅ እየጠጣን ወሬ ቀጠል። ከዚያም ከአካሚ ቀን በኋላ ማረፍ ነበረብን። ፒታውራሪ አውሮፕላኑን ሲጠብቁ ቆመው ስለዋሉ የደከማቸው መሆኑን ነገሩኝ። እኔም በጣም ተናደድኩና ቤተሰቡን ጨምሬ አስጠርቼ ወረድኩባቸው። የንዴት ቃሌን ሳወርድ ፒታውራሪ በጽሞና ምንም ሳይናገሩ ቆመው ተመለከቱኝ። ያለኝን ተናግሬ ስጨርስ እንዲህ የሚል ቃል ተናገሩኝ። እኔን የገረመኝ ከኛ በተሻለ የኛን ቋንቋ እየተናገርክ እንጀራውንም ውሃውንም አብረ እየበላህ እየጠጣህ እንደ ራሳችን አድርገህ የምናይህ ሰው እንደ ፈረንጅነትህ ጸባይህን ማሳመር ነበረብህ። ከንጉሱ የተላቀ ትልቅ ዶክተር ነህ። ስለዚህ ራስህን ማክበድ እንጂ ማቅለል የለብህም። ምን ማለት ይችላለሁ? አነጋገራቸው ያለምንም መከላከያ ነው የተረታሁት። ዙሪያውን ሊብዬ ጥያቸው ወጣ አልኩ። የዳባት ከተማ ሌሎች መሰል ከተሞችን ነው የሚመስለው። ወደ 3000 የሚሆኑ ነዋሪዎች አሉበት። ከፊት ለፊታቸው ትንሽ ግቢ ቢጤ ያላቸው ክብ የሳር ጎጆ ቤቶች በተዘበራረቀ አቀማመጥ ከጋራው ስር ተዘርግተዋል። ጠበብ ያሉ የተጠማዘዙ የእግር መንገዶች በተለያዩ አቅጣጫ እርስ በርስ እያቋረጡ በመንደሮች ውስጥ ይታያሉ። ከላይ ከከፍታው የቅዱስ ገብርኤል ቤተክርስቲያን በወይራና በጥድዛፎች ታጅቦ ከፍ ባለ አጥር ዙሪያውን ተከቦ ይታያል። እያንዳንዱ ሱቅ ሻጭ ንግዱን በየትንንሽ ቤት ውስጥ ስለሚያደርግ ክፍት ሱቅ የሚባል ነገር አይታይም። ከተማው ወጣ ብሎ ወደ ግቢም ወይም ወደ ቤተ መንግስቱ መሄጃ በኩል ቀዳሜ ቀዳሜ የሚሆን የገበያ ቦታ ይታያል። ቤተ መንግስቱ ለመድረስ አንድ ሰው ከባህር ወለል 3000 ሜትር ከፍታ ወደ ላይ መውጣት አለበት። ቤተ መንግስቱ ራሱ 1000 ሜትር ርዝመት ካለው ገደል ተጠግቶ ነው የተሰራው። ከዚያ ሆነው ዙሪያውን ሲመለከቱ ማስገራሚ ነው። ስለ ሰሜን ተራሮችና ገደሎች ብዙ ሰምቻለሁ፣ ነገር ግን በአይን ሲታይ እንደሚሆነው አይደለም። የተራሮቹ አናቶች ጠፍጠፍ ያሉ ሆነው 1000 ሜትር ወይም ከዛ በላይ ቁመት ባላቸው ገደሎች ይከፋፈላሉ። የተዘብራረቀ ግን አስገራሚ የሆነ እይታ አላቸው። ያለው ንጹህና ድንግል የተፈጥሮ ውበት ሰውነቴን ወረር እስከሚያደርገኝ ድረስ ባድናቆት ተመለከትኩ። ወደ ግራ በኩል በግምት ወደ 100 ኪሎ ሜትር ርቀት በፀሐይ ግባቱ ምክንያት ተቆር ብሎ 3500 ሜትር ከፍታ ያለው የሚያስፈራው የጠገዴ ተራራ ሰንሰለት ይገኛል። ወደዚያ ነው የሚሄደው። አሁን ግን ስለ መንገዱ ማሰብ አልፈለኩም። ከፊት ለፊት ሲመለከቱ ዝቅ ብሎ ቆላ ወገራ ይገኛል። የጀበና ቅርጽ ነው ያለው። እንዳው ትንሽም ቢሆን ሜዳማ ቦታ ማግኘት ይከብዳል። አገሩ የተሞላው በተራሮች አናትና ጥልቀት ባላቸው ጠባብ ገደሎች ነው። በቀኝ በኩል በምትጠልቀው ፀሐይ የመጨረሻ ጮራ ፍንጣቂ ብርሃን ሲመለከቱ የትልቁ የሰሜን ተራራ ጉብታዎች በበረዶ ተሸፍነው ይታያሉ። ሁሉም ነገር የሚያስደንቅ ታላቅ ግርማ ሞገስ አለው። በተፈጥሮ ታላቅነት ምክንያት የትንሽነት ስሜት ተሰማኝ። በመገረም የራሴን ስሜት ዝቅ አድርጌ ወደ ቤተ መንግስቱ አመራው። ትንሽ የምታምር ክፍል ተዘጋጅቶልኛል። ወለሉ ላይ የፋርስ ስጋጃዎች ተዘርግተዋል። የብረት አልጋው አዲስ አንሶላዎች ተነጥፈውበታል። ወደ ክፍሉ ስገባ ወደ መሬት ለጥ ብሎ እጅ የነሳ የልጅ አገልጋይ በሁለት እጆቹ ሻማዎች ይዞ በአንዱ ማዕዘን በኩል ቆሟል። ተከትለውም የእጅ መታጠቢያ ውሃ፣ ምግብ፣ ጠላና ጠጅ የያዙ አገልጋዮች በሰልፍ መግባት ጀመሩ። ጣፍጦ የተሰራው ወጥ ሽታ የምግብ ፍላጎቴን ስለጨመረው በደንብ አድርጌ በላው። በልቼ እንደጨረስኩ ፊታውራሪ የአዲስ አበባን ሁኔታ ወሬ ለማዳመጥ መጡ። እኔ ግን በአውሮፕላን ካደረግነው ረጅም መንገድና ሆዴ እስኪሞላ በበላሁት ምግብ ምክንያት እንቅልፍ ስላለኝ ድምፅ እያሰማሁ ማዛጋት ጀመርኩ። በኢትዮጵያ አንድ ሰው ማረፍ ፈልጎ ድምፅ እያሰማ ቢያዛጋ ነውር የለውም። ፊታውራሪም ደህና ደር ብለው ጥለውኝ ሄዱ። ከሌሊቱ 8 ሰዓት ሲሆን ድንገት ከእንቅልፌ ነቃሁ። በመላ ሰውነቴ ላይ የተጣበቀና የሚለበልብ ስሜት ተሰማኝ። መብራት አብርቼ አቅርቤ ስመለከት አልጋው በቁልጫ ተወሯል። ስተኛበት ነጭና ንጹህ የነበረው አንሶላ አሁን በደምና በሞቱ ቁንጫዎች ምክንያት ቀለሙን ቀይሯል። ተነስቼ ስቆምም ቁንጫዎቹ በእግሬ በኩል ወደ ላይ ወረሩኝ። አንዳንዶቹም ፊቴ ላይ መፈናጠር ጀመሩ። በኋላ እንደተረዳሁት ቁንጫዎቹ በጣም ተርበዋል፣ ምክንያቱም ለብዙ ሳምንታት እዛች ክፍል ውስጥ ገብቶ ያደረም አልነበረም። በተጨማሪ ምንጣፎቹ ከተራገፉ ወራት አልፏቸዋል። አገልጋዩን ቀሰቀስኩና ከውጭ ድንኳን እንዲወጥርልኝ አድርጌ ከአንድ ሰዓት በኋላ እንደገና እንቅልፍ ወሰደኝ። የአሁኑ ግን ያልተቋረጠ ነበር። ከጠዋቱ 2 ሰዓት ሲሆን ፊታውራሪ መጡ። እንደተሰማኝ ከሆነ ከመጠን በላይ ሞቅ ያለ ሰላምታውና ወዳጅነቱም ትንሽ የተጋነነ መሰለኝ። በዚህ ምክንያትም አንድ የማይሆን ነገር እንደተፈጠረ ተገነዘብኩ። ምስጢሩ ሲወጣ ረጅም ጊዜ አልወሰደም። ለካስ ለመንገዳችን የምንወስዳቸው አህዮች ሲያስፈልጉ ለነገ ካልሆነ በቀር ለዛሬ አልተገኙም። አሁን ግን እንደ ተራ ፈረንጅ ሳልሆን ድሬሰሩን ጠርቼ ምንም ሳል ከቤት ወጥቼ ቁልቁለቱን መንገድ ያስኩ። ፊታውራሪም የሆነ ነገር አለ ብለው በማሰብ ሰውነታቸው የሚፈቅድላቸውን ያህል እየሮጡ ከኋላዬ በመድረስ ፋሻቸው ቁርጥ ቁርጥ እያለ ወዴት እንደሚሄድ ጠየቁኝ። እኔም በመንገድ ያመላለስ የሚሄደው ወደ ቴሌግራም ቤት ሲሆን እሱ የተሰጠውን ትዕዛዝ እንዴት አድርገው እንደፈጸሙ ትዕዛዙን ለሰጠው ንጉስ ለማስተላለፍ ነው አልኩ። አባባሌ ስራውን ሰራ። ታውራሪ ወዲያውኑ የሚያስፈልገው ነገር ተዘጋጅቶ ጉዞ ፖሊስ ጣታት ውስጥ እንደሚጀመር ቃል ገቡልኝ። ሁለት ሰዓት የተባለው ወደ 6 ሰዓታት ተራዘመ። ነገር ግን ከቀኑ 8 ሰዓት ሲሆን ጉዞውን መጀመር ተቻለ። ከተጓዦቹ መሃል ፈጠነ የሚባለው የኔ ድረሰር፣ ሁለት የጦር መኮንኖች፣ 100 የታጠቁ ወታደሮች፣ ከነሱም 8ቱ አውቶማቲክ መሳሪያ ያዙ፣ መዳሪትና የህክምና ቁሳቁሶች፣ የኔን የግል እቃዎችና ጥይቶች የጫኑ 10 አህዮች ነበሩበት። ይህን ያህል አጀብ የግድ አስፈላጊ ነበር። ጦርነት ላይ ስለሆን የጸጥታው ጉዳይ አስጊ ነው። ላላ ፕሮግራማችን በዚህ ይጠቃለላል። ይሄንን ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደናምሹ።